the voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
የአምስት አመት ልጅ ሆኜ አንዲት ጎረቤቴ ያለች ልጅ እኔ ትምህርት ቤት እሄዳለሁ እሷ አትሄድም እና እኔ መሄድ ይችላል እሷ ለምን መሄድ አትችልም ብዬ አንድ ቀን ቤቷ ሄጄ ቀስቀሼ ትምህርት ቤት ይዣት ሄድኩኝ። ትምህርት ቤት ማስገባትም አልችልም እኔ ግን ታገልኩ እና ገባች። ባንድ ሰው ነው ስራ የሚጀመረው።
እለቱ ዛሬ በዚህ በዩናይትድ ስቴትስ የእናቶች ቀን ነው።
ለእናቶች ክብር የተሰጠ
የሰማችኋቸውም የእለቱ እንግዳችን በቅርቡ የላቀ ስራ ለሰሩ አሜሪካውያን እናቶች ክብር የሚሰጥ ብሔራዊ ተቋም ለሽልማት የበቁት
ወይዘሮ ማርታ ገብረ ጻዲቅ ናቸው። አብረውን ያመሻሉ።
የሙዚቃ ወጋችን ጃዝ እና ወሎ ይለናል።
ለመሆኑ ወሎና የጃዝ ሙዚቃን ምን አገናኛቸው?
ሙዚቃ ድንበር የለውም እንዳገር። ሁሉንም ሰው አንድ የሚያደርገው ዩኒቨርሳል ቋንቋ ነው። ስለዚህ ከሁሉም ሀገር የእኛንም ባህል ሳንለቅ እኛንም እየጠበቅን ከውጭ ኤክስፐሪመንት ያደረግን ብዙ ገና ብዙ መስራች ያለ ባለም ላይ ምናልባት የሙዚቃ ካልቸር የሁሉ ባለም ያለውን ችግርና የሃይማኖት የዘር የሁሉ ልዩነቶችን በሙዚቃ ምናልባት ዓለም አንድ ቀን አንድ ይሆናል ብዬ ተስፋ አለኝ።
እውቁ ሙዚቀኛ ሄኖክ ተመስገን ነው።
በሙዚቃ ወጋችን ቆየት ብሎ ታገኙታላችሁ።
ንጉሴ አክሊሉ መስኮት፣
ሌሎች ዝግጅቶችም አሉን።
ከእሁድ ሚያዝያ 30 2008 ዓ.ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ ነን።
አቀናባሪያችን ንጉሱ ታምሬ ነው።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
የሰዓቱን የዓለም ዜና እናስቀድማለን።
እንዳትሄዱ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቀደም ሲል እንደሰማችሁት ዛሬ በዩናይትድ ስቴትስና በሌሎችም ብዙ ሀገሮች የእናቶች ቀን ነው። ይህ ዕለት በመውለዳቸው ብቻ ሳይሆን ሴቶች በየቤተሰቡ በየማኅበረሰቡና በየኅብረተሰቡ ሕልውናና ደህንነት ላይ ያላቸውን ከፍ ያለ ቦታና ድርሻ ለማክበር የታሰበ ነው። የሴቶች ቀን በዩናይትድ ስቴትስ እንዲከበር የተወካዮች ምክር ቤቱ የወሰነው ልክ የዛሬ 98 ዓመት ነበር። በዓለም ዙሪያ ያላችሁ እናቶች እንኳን አደረሳችሁ። ምስጋና ፍቅርና ክብር ሁሉ ይድረሳችሁ። የኬንያ መንግሥት በሀገሪቱ ውስጥ የሚገኙ የስደተኞች መጠለያ ሰፈሮችን ለመዝጋት መወሰኑን አስታወቀ። ከሀገሪቱ የአገር ግዛት ሚኒስቴር ከትናንት በስቲያ አርብ የወጣ መግለጫ እንዳመለከተው የኬንያ መንግሥት ለሀገሪቱ ጸጥታና መረጋጋት ሲል ይህንን እርምጃ ለመውሰድ መገደዱን አስታውቀዋል። መግለጫው የኬንያ የስደተኞች ቢሮ መዘጋቱን ያስታወቀ ሲሆን አንድ የቢሮ ባልደረባ ለአሜሪካ ድምፅ በሰጡት ቃል ግን ጉዳዩ ሰፊ ማብራሪያ ስላልተሰጠበት በሀገሪቱ ውስጥ ያሉ ስደተኞች የእርምጃው ሁኔታ በግልጽ እስኪታወቅ በእርጋታ እንዲቀመጡ ማሳሰባቸውን ናይሮቢ የሚገኘው ሪፖርተራችን ገልሞ ዳዊት ዘግቧል። የኬንያ አገር ግዛት ሚኒስቴር ትናንት ባወጣው መግለጫው በተለይ የአልሸባብንና የሌሎች የሽብር ቡድኖችን ጥቃት ለመከላከል ሲል ሀገሪቱ ስደተኞችን ማስተናገድ ለማቆምና መንግስቷም እዛ ያሉ ስደተኞችን ለመመለስ መወሰኑን አስታውቋል። መግለጫው አክሎም ዳዳብና ካኩማ የሚባሉት ሁለቱ ግዙፍ የስደተኞች መጠለያ ሰፈሮች ከ30 ዓመታት በላይ ያሉ በመሆናቸው የሚኖርባቸው ስደተኞች ለሀገሪቱ ሸክም ሆነዋል ብሏል። ዓለም አቀፉ ማኅበረሰብም ለስደተኞቹ ቋሚ መፍትሄ አልሰጠም ሲል መስሪያ ቤቱ ቅሬታውን ገልጿል። በመግለጫው መሠረት የኬንያ የስደተኞች ጉዳይ ቢሮ ሥራውን እንዲያቆም የተደረገ ሲሆን አንድ የቢሮ ባልደረባ ጉዳዩ እስካሁን በዝርዝር አለመነገሩን ለአሜሪካ ድምፅ በሰጡት መግለጫ ገልጸዋል። ዝርዝር ማብራሪያ እስኪወጣ ኬንያ ውስጥ የሚገኙት ስደተኞች ተረጋግተው እንዲቀመጡ አዟል መግለጫው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር የኬንያ ቅርንጫፍ በበኩሉ መግለጫው ለድርጅቱም አዲስ በመሆኑ ስለ ሁኔታው በመጪው ሳምንት ምናልባት ነገ ሰኞ ኬንያ ውስጥ ከመንግስት ባለስልጣናት ጋር እንደሚወያይ ለአሜሪካ ድምፅ ገልጿል። ኬንያ ከሚገኙት ስደተኞች የሚበዙት ሶማሊያውያን ሲሆኑ የኬንያ መንግስት ከሶማሊያ መንግስትና ከዩኤንኤችሲአር ኬንያ ቅርንጫፍ ጋር በመሆን ፈቃደኛ የሆኑ የሶማሊያ ስደተኞችን ወደ ሀገራቸው የመመለስ ፕሮግራም መጀመሩ ታውቋል። በዚህም መሰረት ባለፈው ሚያዝያ ብቻ ከካኩማ ስደተኞች ሰፈር ወደ 30 የሚጠጉ ስደተኞችን ወደ ሀገራቸው ወደ ሶማሊያ እንዲመለሱ ማድረጉ ተገልጿል። የሶማሊያ ስደተኞችን ወደ ሀገራቸው የመመለስ መርሃ ግብር በታህሳስ 2006 ዓ.ም የተጀመረ ሲሆን እስካሁንም ከ13 ሺህ በላይ የሶማሊያ ስደተኞች ሰላማዊ ወደሆኑ የሶማሊያ አካባቢዎች እንዲመለሱ መደረጉ ታውቋል። ስደተኞችን ወደ ሀገራቸው የመመለሱ ስራ መጓተቱን በትናንት መግለጫው ያሳወቀው የኬንያ የአገር ግዛት ሚኒስቴር የሀገሪቱ መንግስት በጉዳዩ ላይ በአፍሪካ ህብረትና በተባበሩት መንግስታት ድርጅት መድረኮች ላይ ከሚመለከታቸው አካላት ጋር መወያየቱን ጠቁሟል። ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ ካልገባ የኬንያ መንግስት ሁለቱንም የስደተኞች መጠለያ ካምፖችን በቅርቡ ሙሉ በሙሉ ይዘጋል ሲል የኬንያ የሀገር ውስጥ ጉዳይ ሚኒስቴር መግለጫ ገልጿል። የመንግስታቱ ድርጅት የስደተኞች ጉዳይ መርሃ ግብር ዩኤንኤችሲአር የኬንያ ቅርንጫፍ ሪፖርት እንደሚያሳየው ኬንያ ውስጥ ከ600,000 በላይ ስደተኞች የሚኖሩ ሲሆን 30,000 የሚሆኑት ኢትዮጵያውያን ናቸው። የጅቡቲ ፕሬዚደንት ኦማር ጌሌ ዛሬ ቃለ መሐላ ፈጽመው አራተኛ የሥልጣን ዘመናቸውን ጀመሩ። ዋና ከተማይቱ ጅቡቲ ላይ በተከናወነው ሥነ ሥርዓት የሱዳን፣ የሩዋንዳና የሶማሊያ ፕሬዚደንቶችና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተገኝተዋል። ጅቡቲ በጅምላ ፍጅት፣ በሰብዕና ላይ በሚፈጸሙና በጦር ወንጀሎች የሚፈለጉ ሰዎችን ፍትሕ ፊት ለማቅረብ ታስቦ የተቋቋመው የዓለም አቀፉ የወንጀል ችሎት መሥራች አባል ብትሆንም በፍርድ ቤቱ የሚፈለጉትን የሱዳኑን ፕሬዚደንት ኦማር አልበሽርን የዛሬ አምስት ዓመትም ዛሬም በቁጥጥር ስር ሳታውል ቀርታለች። ልክ የዛሬ ወር በተካሄደ ምርጫ ነበር ኦማር ጌሌ ሶስት ተፎካካሪዎችን ማሸነፋቸው የተነገረው። የእስላማዊ መንግስት ግብረአበር የሆኑ ታጣቂዎች ግብፅ ዋና ከተማ ካይሮ አካባቢ 8 ፖሊሶችን ገደሉ። በአንድ የስዊድን ፓርላማ አባል ማኅበራዊ መገናኛ ገጽ ላይ ዘረኛ ቪዲዮ ወጥቷል ያሉ 200 የሚሆኑ ሶማሊያውያን ፍልሰተኞች ዛሬ የተቃውሞ ሰልፍ አድርገዋል። ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ልመልሳችሁ።
ሰላም አዲሱና አሉላ፣ እንደምን አላችሁ? እንኳን ለትንሣኤው በዓል በሰላም አደረሳችሁ ሲሉ ይንደረደራሉ የፈረንሳይ ቤተኛችን አስራዳው ለራዲዮ መጽሔት ባሏት ግጥማቸው መግቢያ።
አንዳንዱ ተናግሮ ሲያናግር፣ አንዳንዱ ደግሞ አስቦ በማሳሰብ በቃላት ሰበቃ በአእምሮ ውስጥ ብልጭታ ናጭሮ ሐሳብን ያዋልዳል።
ሚያዝያ 16 ቀን 2008 ዓ.ም በተላለፈው የራዲዮ መጽሔት ዝግጅታችሁ መማርን ነው መማር የምትለዋን የነቢዩ መኮንን ምርጥ ግጥም ካደመጥኩ በኋላ ይቺን ስንኝ ቋጠርኩ።
አንድ ሐሳብ በማንሳት የሌላውን ሰው አእምሮ አንኳኩቷችሁ ብልጭታን በመፍጠር በሰው ልጅ አእምሮ ውስጥ ብርሃን እንዲፈነጥቅ ለምትጋብዙ ወንድሞቼና እህቶቼ በሙሉ ምስጋና ይድረሳችሁ ካሉ በኋላ መማር መመራመር በሚለውና መሐይምነት በሚለው መንታ መንገድ ላይ ቆሜ እንዳልኩት ይህችን ስንኝ ቋጠርኩ ይላሉ።
ያውላችሁ እንደሚሆን አድርጓት። አክባሪያችሁ አስራደው ከፈረንሳይ ብለውናል። መሐይም ይግደለኝ አሁ ያልቆጠረ ያልተማረ አዋቂ ሃይማኖተ ጽኑ ማተቡን ጠባቂ ለአገር ፍቅር ሟቹ ለባንዲራው ታማኝ ችግር የማይፈታው መሐይም ይግደለኝ። ቃሉን ያላጠፈ በእውነቱ የጸና መብለጭለጭ ያልፈታው ድለላ ያረታው ለኢትዮጵያ ነጻነት ሕይወቱን የሰዋው መሐይም ወገን ነው ምሰሶና ዋልታው።
ሕዝቡ ስልጡን ይሁን ትምህርት ይስፋፋ እድገትን አፋጥን ድንቁርና ይጥፋ አገሩን ተረከብ ብልጽግና ዝራ ከፍ አርገ አውለብልብ የኢትዮጵያን ባንዲራ ነጻ አገር ተረከብ ያውልህ አደራ ብሎ ቢያስረክበው ዜጋ ያልተማረው አገር በታተነ ተማርኩኝ የሚለው ባዶ እግሩን አቋርጦ ወንዝና ተራራ ረሃብ ጥማቱን በሽታን ሳይፈራ በአጥንትና ደሙ ድንበር ያስከበረው ለተተኪው ትውልድ ነጻ አገር ያቆየው የተማረው ሳይሆን መሐይም ወገን ነው።
ከረኝነት አውጣው ልጄን አስተምረህ ለቁም ነገር አብቃው ዕውቀት መግበህ ብሎ ቢማጸነው ተማርኩኝ ለሚለው እንዳልሰማ ሰምቶ በዝምታ አለፈው። ትዝ አልለው አለ ከአእምሮው ጠፋ እሱን ማስተማሩ አፈር እየገፋ የተማረ ግደለኝ ብሎ እንደተመኘው ይሄው ምኞቱ ሰመረ ተምሮ ገደለው። ለአገር ለወገኑ ካልተቆረቆረ ህሊናውን ሸጦ ለግሉ ካደረ ከተብረከረከ ካልቆመ ለመብቱ የበረዶ ግግር ከሆነ አካላቱ ንጻነት ሲገፉት ካልበረደው ገላው የበደል ገፈቱ ኮሶ ካልመረረው ጸንቶ ካልተገኘ ምሁር ለህሊናው መማር መምራመር ትርጉሙ ምንድን ነው?
የምሁር ምስጢሩ ትርጉሙ ቢጨንቀኝ ብዬስ ነኝ ቋጠርኩ መሃይም ይግደለኝ መሃይም ይግደለኝ።
መሃይም ይግደለኝ የፈረንሳው ቤተኛችንን አስራዳውን ለሳምንቷ ምርጥ ግጥም እናመሰግናለን።
ጊዜው ካፍታ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። እያለ ሲመክረኝ እየተማረረ አይ ልጅነት እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ ስቶኝ ገባ ከቤት እያለቃቀ።
ዕለቱ ዛሬ በዚህ በዩናይትድ ስቴትስ የእናቶች ቀን ነው።
ለእናቶች ክብር የተሰጠ
የእናቶች ቀን የክብር እንግዳም ጋብዘናል።
ወይዘሮ ማርታ ገብረ ጻድቅ ይባላሉ። በኢትዮጵያ ውስጥ በሚሰሩት መጠነ ሰፊ የበጎ አድራጎት ስራቸው ይታወቃሉ።
በቅርቡም በተለይ ሴቶችና የሕፃናትን ሕይወት ለማሻሻል ታላላቅ ስራዎችን የሰሩ አሜሪካውያን እናቶች የሚያከብር የሚሸልም አንድ ብሔራዊ ድርጅት
በመላዋ ዩናይትድ ስቴትስ ለውቅና ካበቃቸው አምስት አሜሪካውያን እናቶች አንዱ አድርጓቸዋል።
አሉላ፣ አንተ ከሴቶችና ቤተሰብ ፕሮግራም አዘጋጅና አቅራቢ ባልደረባችን ቆንጅት ታየ ጋር ወይዘሮ ማርታን አዋያታቸዋቸዋል።
ልክ ነው። አዲሱ በእናቶች ቀን ስለ እናቶች ያደረግነውን ወግ ነው ተያዝ ነው። ወደዚያው እናመራለን።
ወይዘሮ ማርታ፣ እንግዲህ ቀደም ብሎ ይሄ ሽልማት ለእኔ በግሌ ለብቻዬ አይገባኝም ብለው ነበርና አሁንም የምጠይቆትን ምናልባት እኔ ይሄን ሰራሁ አልልም ሊሉኝ ይችሉ ይሆናል፣ ግን ትልቅ ክንዋኔ ያደረጉ እናት ተብሎ ለመከበር ብዙ ታላላቅ ስራዎችን የሰሩ በመሆኑ ነውና እስኪ ለዚህ ሽልማት ስላበቃው ስራው ያውሩን።
ስለ ስራው መናገር በጣም ነው የምወደው።
በጣም ጥሩ።
አዎ፣ ህይወታችን ነው፣ ምግባችን፣ ሁለንተናችን ነው። በእውነቱ ስራው የሚሰራው አብዛኛውን ጠቅላላ ሀሳቡ ስራው ድህነትን፣ የጤና ጭቆናን፣ እንዲህ ያሉትን ቤተሰብን አስሮ የሚይዘውን ክፉ ነገር ጥቅልል አድርጎ አካባቢ በአካባቢ ከአገራችን እንዲያወጣ ነው ህልሜ። ይሄ እንዴት ነው ብዬን የማስበው ትምህርት በመስጠት ጤናን በመከታተል ልዩ ልዩ ሙያን በማስተማር ሴቱንም ወንዱንም፣ ከዚያ ደግሞ ይሄንን ነገር ይሄንን ችግር ከዛ ጠቅሎ ለማውጣት መሳሪያ ያስፈልጋቸዋል። ይሄ መሳሪያ ምንድን ነው? ለምሳሌ ለጤና ጉዳይ ሆስፒታል ያስፈልጋል። ትንሽም ብትሆን ሆስፒታላችን ጥርት ያለች ነገር ናት፣ ደስ ትላለች። ሆስፒታል አለ ለሰላሳ ሺህ ሰው ንጹህ የመጠጥ ውሃ። እኛ አዲስ አበባ እንኳን ስንመጣ በእንትን ይዘነው እንሄዳለን። ውሃ እንዲሰራጭ ምንጭን ማጎልበት አዎ፣ ጉድጓድ መቆፈር። ህጻናቶች ወተት በጣም ያስፈልጋቸዋል። ጨርሶ ወተት ሳይቀምሱ ያደጉ ልጆች አሉ። በዛ ምክንያትም ሺባ እንኳን እስከመሆን የደረሱ አሉ። እነሱ ደግሞ ይሄ እንዳይደገም ጥሩ እና ብዛት ያለው ወተት የሚሰጡ የላም ዝርያዎችን መንግስትን አስፈቅዶ ወደ ሀገር አስገብቶ ማልማት። የኛ ሀገር ላሞች 2 ሊትር ሲሰጡ ከ12 እስከ 14 ሊትር ወተት የሚሰጡ ላሞች ዝርያ አምጥቶ ማርባትና ለገጠሩ ህዝብ ማሰራጨት። ሌላው ደግሞ ጥሩ ጥሩ ለጤና የሚጠቅሙ አትክልቶችን ወደ አገር ተመርምረው ፈቃድ እየተወሰደ ማስገባት። ችግኝ ማልማት ለገጠር ሰው ለምሳሌ 7 ልዩ ልዩ አይነት አቮካዶዎች አሉን። እነሱን ተወሰነውን ዘር አንድ አካባቢ ተሸክመው ወደ ገበያ እንዳይሄዱ መኪና መጥቶ ጭኖ እንዲወጣ፣ አንድ ቤተሰብ ብቻ 2 ዛፍ 1 ዛፍ ያለው እንደሆነ ተሸክሞ ገበያ ይወስዳል፣ የትም አይደርስም።
ነክ ነው።
አንድ አካባቢ ግን ያንን ያለሙት እንደሆነ በዛ ነገር ያካባቢ ታውቆ ገዢው ወደ ፈላሰኛ የሚያቀርበው ሱቅ ባለቤት መኪና ልኮ አስጭኖ መውሰድ እንዲችል በየአቅጣጫው ማሰብ ነው። እነዚህን ነገሮች ከድህነት የሚያወጣ በበቂ መጠን መተከል አለበት። በበቂ መጠን የአካባቢ ተካዮቹ ነገሩን መውደድ፣ መንከባከብ፣ በጥራት ለገበያ እንዲደርስ ማድረግ፣ አልፎም ደግሞ ከሀገር ውጪ ለመላክ ወደፊት ለምሳሌ ወይራ ዘይት ዛፎችን አንድ አካባቢ ላይ መትከል፣ መጭመቂያ ማስገባት፣ በቂ ዘይት እኛ የምንበላው ኖሮን ሲተርፈን ደግሞ ወደ ገበያ የመላክ እድል። እነዚህን በማድረግና ሳኒቴሽን
የግል ንጽህና አጠባበቅ
አዎ ምን እናደርጋለን። እሱም ብቻ አይደለም፣ ልጆቻችን ትምህርት ቤት ያሉት አሁን በጣም ትንሽ ናቸው። ዘንድሮ 1400 ብቻ ናቸው። ከነሱ መካከል ከፍተኛ ደረጃ የደረሱት ማለት ከ7 በላይ ያሉት ለምሳሌ የ15 ቀን ትምህርት ይሰጣቸውና ከ15 ቀን ወደ 1 ወር ገደማ የሚፈጅ ትምህርት ያስተምራሉ። በየገጠሩ ገብተው በጧት ይወሰዳሉ ከመሪ ጋራ። የተወሰነ አስተማሪ የተወሰነ ልጆች ይዝና አንድ አካባቢ ሄደ፣ አካባቢውን በሙሉ ይሸፍኑታል። እነዚህ ልጆች የሚያስተምሩት የገዛ ዘመዶቻቸውን። ሽንት ቤት መቆፈር በጣም አስፈላጊ ነው። አምና የቆፈር ከአሁን ሞልቶ ተደፍኗል ወይ? ወደ ሜዳ እንዳይዘል፣ ውሃ እንዳይበክል ምን ተደርጓል? ማድረግ የሚያስፈልገው እንዲህ እንዲህ ነው። ዶሮችን እንዲህ ነው መያዝ፣ ውሾችን እንዲህ ነው መያዝ። የኔ እናትና አባት እኮ 8 ልጆች አሏቸው። ይኸው 8ታችንም አሁን በደንብ አንለብስም፣ በደንብ አንበላም። እኛ እኮ 1-4 ብንሆን ኖሮ ማማና አባባ የተሻለ ያሳድጉን ነበር። ራሳቸው ከወላጆቻቸው ጋር ይህንን ነገር ይነጋገራሉ። እና እንዲህ በአመት በአመት የ15 ቀን የትምህርት ስልጠና ሪፍሬሽር ኮርስ እንለዋለን ሰጥተን ከአስተማሮች ጋራ እንልካቸዋለን ገጠሩ። አሁን ገጠሩ በዚህ ትምህርቱን በሰጠነው አካባቢ ሽንት ቤት አለው፣ ወንዛችን ንጹህ ነው። እንደዚህ እንደዚህ ያሉትን ስራዎች ነው። ድህነት ከአንድ አቅጣጫ ብቻ ይዞ የሰውን ልጆች ከዛ ለማውጣት አይቻልም። በብዙ አቅጣጫ መውጋት ያስፈልገዋል። ጦርነቱ በአንድ አቅጣጫ ብቻ አይደለም።
መልካም ነው። ጦርነቱ በአንድ አቅጣጫ ብቻ አይደለም፣ ድህነት በአንድ መንገድ ብቻ አይቀረፍም ብለዋል ወይዘሮ ማርታ። ለአድማጮችም ለማስተዋወቅ በእንግሊዝኛው አጠራር ነው ተቋሙ የሚታወቀው፣ ናሽናል ማዘርስ ኦፍ አቺቭመንት፣ እናቶች ትልቅ ስራ እውቅና የሚሰጥበት ተቋም። ዘንድሮ ቀደም ብሎ እንደጠቆሙት ከተለያዩ አካባቢዎች ከካሊፎርኒያ፣ ከጆርጂያ፣ ከአይዳሆ ከኦክላሆማ እና እርሶ ያሉበት ኢንዲያናን ጨምሮ ከአምስት ግዛቶች አምስት ቦታ አምስት እናቶች እውቅና የተሰጠበት ነው። እለቱም እናቶች ቀንና ሳምንት ነውና እስኪ ሌሎች እናቶችም እርሶ ከሰሯቸው ቁም ነገሮች ሌሎችም በበኩላቸው የሚያበረታታ መልኩ እንዲያደርጉ አንዳንድ ነጥቦችን እናንሳ። የእናቶች ቀን መከበሩ በራሱም ትልቅ ባህል ትልቅ ልማድ ነውና በዚህ በዩናይትድ ስቴትስ እንደሚደረገው ከገዛ ህይወታቸው አልፎ ሌሎችን ለመርዳት የሚሞክሩ በየበኩላቸው ጥረት የሚያደርጉ እናቶችን ምን ይላሉ? ከርሶ ፈተናዎች ከርሶ ስኬቶች እንዴት መማር ይቻላል ይላሉ?
እኔም አምነው መቼም ስራ ከትንሽ ነው የሚጀመረው። ይሄ ማለት ለምሳሌ አንድ ሰው ጎረቤቱ ተጎኑ ያለው ጎረቤት እንበል የጓሮ ቦታ አለው፣ ነገር ግን ምንም አያደርግበትም፣ ያመኛል፣ ምን ይለኛል፣ እንዲሆኛለሁ ብለው ተስፋ በመቁረጥ አበረታቻት ከማጣት ነው እንዲሆኛለሁ እንዲሆኛለሁ የሚባለው። እና እኔ ራሴ በአንድ ሰው ነው የጀመርኩት። የአምስት አመት ልጅ ሆኜ አንዲት ጎረቤቴ ያለች ልጅ እኔ ትምህርት ቤት እሄዳለሁ እሷ አትሄድም እና እንዴ ለምን እሷ አትሄድም እኔ መሄድ እችላለሁ እሷ ለምን መሄድ አትችልም ብዬ አንድ ቀን ቤቷ ሄጄ ቀስቀሼ ትምህርት ቤት ይዣት ሄድኩኝ። እና ትምህርት ቤት ማስገባትም አልችልም እኔ ግን ታገልኩ እና ገባች። በአንድ ሰው ነው ስራ የሚጀመረው፣ በጎረቤት ነው ወይ መንገድ ላይ ባገኙት ሰው ነው። አሁን ይሄ ሲደረግ ማወቅ ያለብን ያ ሰው ላያመሰግንም ይችላል ላይቀበልም ይችላል፣ ግድ የለም ይሄኛው ባይቀበል ያኛው ይቀበል ይሆናል። ተስፋ መቁረጥ የለም፣ መቀጠል ነው በአላማ። እና እያንዳንዳችን አንዳንድ ሰው አንዳንድ የሚበጀውን ነገር ብናሳየው ብናስተምረው ብናነጋግረው ያደርጋል። ያ ማለት ሁለት ሆኑ ማለት ነው። ቀጥሎ ደግሞ ሁለት ይሆናል አራት ይሆናሉ። እያንዳንዳቸው በአንድ ሰው ነው መጀመር የሚቻለው፣ በአንድ ጎረቤት ወይ አንድ መንገድ ላይ ወይ ሆስፒታል ወይ ሱቅ ውስጥ አንድን ሰው ሲያገኙት መነጋገር ይቻላል። ከመነጋገር ነው ከመመካከር ነው ይሄ ሁሉ መሆን የሚችለው። እኔ ማሳስበው ይሄንን ነው። ያ ሰው ባይቀበል ግድ የለም እሱ ምንም አይደለም፣ እሱ ነገ ይቀበል ይሆናል። የሚቀጥለውን ሰው መሞከር ነው። ተስፋ አለመቁረጥ ነው። ተስፋ ባለመቁረጥ 38 አርበኛ አመታችን ነው። ይህን ስንሰራ እንቅፋት አላገኘንም ወይ? አይ አንቺ ይህን ማውራት ትችያለሽ ማድረግ ስለምትችይ፣ እኔ እኮ አልችልም፣ እኔ ሁሌ ራስ ምታት አለኝ ያሉ እንደሆነ በዛ ተስፋ አይቆር። ከዛም አልፎ አንቺ እንደው ዝም ብለሽ የምትሰሪው ስለሌለሽ ነው ይሄን የምታወሪው፣ እኔ ብዙ ጉዳይ አለብኝ፣ አክስቴ ታማዋል፣ አጎቴ ተኝተዋል፣ ቅብጥር ያሉ እንደሆነ የተሳደቡም እንደሆነ የሚሰድቡም አሉ። ኬንያ ውስጥ ጫማዬ ከእግሬ ላይ ወልቆ በእግሬ ስሮጥ እስኪ ደማ ድረስ ሸሽቻለሁ ልጆች ስደተኞች ሊደበድቡኝ ብለው። ተስፋ አያስቆርጠኝም። ይሄ ተስፋ አለ መቁረጥ፣ መሞከር አንድ ቦታ ፍሬ ያፈራል።
ይሄ መንፈስ ለአድማጮቻችን ጥሩ አድርገዋል። ወይዘሮ ማርታ ገብረ ጻዲቅ የፕሮጀክት ሜርሲ መስራችና ለረጅም አመታት ከባለቤቶና ከቤተሰብ አባላቶ ሌሎችም ደጋፊዎቹ ጋር 40 አመታት ለሚጠጋ ጊዜ ሌሎችን በሚረዳ ስራ ውስጥ ሲሳተፉ ቆይተዋል። ለዚህ እውቅና በድጋሚ እንኳን አበቃዎት፣ እንኳንም ለዕለቱ አደረሰው። እግዜር ይስጥልን፣ እናመሰግናለን።
በጣም እግዜር ይስጥልኝ። ሁል ጊዜ ከእናንተ ጋር መነጋገር ደስ ይለኛል። እንደ ቤተሰቦቼ ነው የማያችሁ። አመሰግናለሁ፣ አሁንም አስባችሁ ስለ ጠየቃችሁ። በጣም እግዚአብሔር ይስጥልን፣ በርቱ።
እግዜር ይስጥልን።
መልካም የእናቶች ቀን ይሁንልዎ። እንኳን ለትንሣኤው በዓልም አደረሶ።
አሜን። እንኳን አብሮ አደረሰን። ደህና ሁኑልኝ።
የናቱ ለጋን ባሳ
እንደ ወይዘሮ ማርታ ገብረ ጻድቅ ሁሉ በርካታ ልጆችና የልጅ ልጆች ጭምር ለማፍራት
ለእናትነት ጸጋ የበቃችው ኢትዮጵያውያን እናቶች በሙሉ
አለም ወራት ሳምንታትና ቀናት የምትጠብቁ
ከእናንተ እንደቀደሙት ሁሉም መዳረሻችሁን ከእናትነት ዓለም አድርጋችሁ መንገዱን የጀመራችሁ የነገዎቹ እናቶች ጭምር
ዛሬ ቀኑ የእናንተ ነውና ምስጋናው ይድረሳችሁ። የሙዚቃ ወጋችን ደግሞ ጃዝና ወሎ ይለናል።
ለመሆኑ ወሎና የጃዝ ሙዚቃን ምን አገናኛቸው?
የአዲስ አበባው የአሜሪካ ኤምባሲ በየዓመቱ የሚያከብረው የጃዝ ወር ነው። ዘንድሮ ጃዝና ወሎን ያዛመደው
ባለፈው ሳምንት ታዲያ በወሎ ዩኒቨርሲቲ የተካሄደው የሙዚቃ ድግስም የዚህው አካል ነበር።
እስክንድር ፍሬው ከአዲስ አበባ ወደ ደሴ አቅንቶ ስነ ስርዓቱን ተከታትሏል።
ለመጽሔት ያለውንም እነሆ ይዞ ቀርቧል። እስክንድር እንደምን አመሸህ?
እንዴት አመሸህ?
እንደምን አመሻችሁ አዲሱና አሉላ።
ባለፈው ሳምንት ዝግጅት ለባህልና ማህበረሰብ ባደረስከን ጃዝና ወሎን በደሴ ዩኒቨርሲቲ አገናኝተ ነበር። ለመጽሔትም ከወጣቷ ተወዳጅ ዜማ ጋራ በቀጠሮ ነበር ያሰነበት ነውና ታዲያ ለራዲዮ መጽሔት ምን ይዘሃል ዛሬ?
አዎ አንተ እንዳልከውም ተወዳጇ ድምጻዊ ያልካት ቸሊና የሺወንድም ትባላለች። በየአመቱ አዲስ አበባ የሚገኘው የአሜሪካ ኤምባሲ የጃዝ ወር እያለ በሚያዝያ ወር የሚያዘጋጃቸው የሙዚቃ ዝግጅቶች እና የተለያዩ ስነ ስርዓቶች አሉ። በአብዛኛው ግን በአዲስ አበባ ነበር የሚካሄዱት። አሁን ግን ከአዲስ አበባ ውጪ እንደዚህ አይነት የሙዚቃ ዝግጅት ለማዘጋጀት ስናስብ ወሎን ተመራጭ አደረገን ብለዋል በኤምባሲው የባህል ክፍል ኃላፊ የሆኑት ለርንድ ዲስሳቸው እንዳሉት። ለዛ ምክንያታቸው ወሎ በኢትዮጵያ የሙዚቃ ታሪክ ውስጥ የተለያዩ ስልቶች መገኛ መሆኑ ነው ብለዋል። እና በዚሁ ምክንያት ነው አዲሱና አሉና
ለመጽሔት ያስከው የዛሬውስ በምን ላይ ያተኩራል?
ለመጽሔት ያስኩት በባህልና ማህበረሰብ ከቀረበው የቀጠለና በዩኒቨርሲቲ ውስጥ የተካሄደውን የጃዝ የሙዚቃ ኮንሰርት እየተመለከተ ነው።
መልካም፣ ወደ ዝግጅት መዝለቅ ትችላለህ እስክንድር። እናመሰግናለን።
ለአሜሪካውያን ሚያዝያ ሁልጊዜም የጃዝ ወር ነው። የታሪካቸው ክፍል የባህላቸው አካል የሆነውን ይሄንን የሙዚቃ ስልት ታዲያ ከሌሎች ሀገራት ጋር ላላቸው ግንኙነትም እንደ ድልድይ ይጠቀሙበታል። ከዚህ አላማ በመነሳትም ነው በአዲስ አበባ የሚገኘው የአገሪቱ ኤምባሲ በዓሉን በኢትዮጵያም የሚያከብረው። ለርንድ ዲስ በኤምባሲው የባህል ክፍል ኃላፊ ናቸው።
First of all, jazz is the type of music, the only type of music that was created and given to the world by the United States. So jazz is significant as a component of American culture. It's been celebrated worldwide. It's actually a worldwide jazz day. So UNESCO, based in Paris, every year.
በቅድሚያ በዩናይትድ ስቴትስ ተፈጥሮ ለዓለም የተበረከተ ብቸኛ የሙዚቃ ስልት ነው ጃዝ። እናም ጃዝ የአሜሪካ ባህል አካል በመሆን ቦታ የሚሰጠው ነው። ወሩ በዓለም አቀፍ ደረጃም የጃዝ ቀን ሆኖ ይከበራል። መሰረቱን በፓሪስ ያደረገው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮም በየአመቱ የሚያከብረው የጃዝ ወር አለው።
So we as Americans speak jazz as part of our culture. And this year we've decided to take that bridge and bring it here to Wolo.
እናም እኛ እንደ አሜሪካውያን የባህላችን አካል አድርገን የጃዝ ቋንቋን እናገራለን። በዚህ አመት ያንን ድልዲ ወስደን ወደ ወሎ ልናመጣው ወሰን። ይህንኑ የጃዝ ምክንያት በማድረግ በወሎ ዩኒቨርሲቲ ደሴ ካምፓስ የተካሄደው የሙዚቃ ኮንሰርት ታዋቂ ሙዚቀኞች የተሳተፉበት ነው። ከነዚህ አንዱ የሆነው የቤዝ ተጫዋች ሄኖክ ተመስገን የሙዚቃ ቡድኑን አባላት ያስተዋውቃል።
እዚህ መጣነው 6 ነን። አልቶ ሳክስፎን ላይ አብይ ኦስማን ይባላል። አብይ በቅርብ ነው ወደ ኢትዮጵያ የመጣው። ተወልዶ ያደገው አሜሪካ ነው። በጣም ጎበዝ ሳክስፎኒስት ነው። በርክሊ ኮሌጅ
ያዞር ይመለከታዋል። እዛ
ስለመለከታዋል ኢትዮጵያዊም ነው። አት ሴም ታይም ደግሞ ከኢትዮጵያን ቤተሰቦች እዛ የተወለደ ነው። አሜሪካም በርክሊ ጃዝ ኮሌጅ ስኩል ሄዷል። እዚህ መጣ። ናትናኤል ተሰማ ኢትዮጵያ ውስጥ ካሉት ወጣት ጎበዝ ድራመሮች መሃል አንዱ ነው። እንደዚሁም ግሩም ግዛው ደግሞ ሌላ በጣም ጎበዝ ጊታሪስት ነው ኢትዮጵያ ውስጥ ካሉት መሃል። እኔ ቤዝስት ነኝ ሄኖክ ተመስገን ከነባላለ እኔም እንደ አብይ በርክሊ ኮሌጅ ውስጥ ተምሬ ያለው አሜሪካ ነገርም ነው ያለው ብዙ አመት እዚህም ደሞ ነው ማስተማር ላይ እንገኛለን። ድምጻውያን ቸሊናና ስንሻ በጣም ጎበዝ ከምንላቸው ወጣት ድምጻውያን ማለት ናቸው። ስለዚህ ሁላችንም ተመራርጠን አንድ ላይ ለተማሪዎቹ ፍላጎታቸውን ለመጠበቅ ሁሉንም መሳሪያ እና ድምጻውያን ያካተተ ግሩፕ ይዘን ለመጠበቅ።
ስለ ጃዝ ወር ስለ አሜሪካን ጃዝ ወር ምን ያህል ታቅ ነበር? እዛ ያለ ሲከበር ተሳተፈ ታቃለ ወይ?
ወርግ ሲከበር አቃለው እዛ 30 አመት አካባቢ ስለነበርኩ በደም ስለሰዋቃለው እዛም ፕሮግራሞች ላይ አይቻለሁ ተሳትፌም አውቃለሁ። ማቆ ፕሮግራም ነው። እዚህ ደግሞ ሆኜ ይሄን እድል በማግኘቴ በጣም ደስ ብሎኛል።
የአሜሪካና የኢትዮጵያን ባህላዊ ትስስር በማጠናከር ረገድ ምንድን ነው ያው ሚናው ኢትዮጵያ ውስጥ ሲከበር?
ይሄ ቆይቷል ከተጀመረ ሙላቱ ወስተጥኩ በ1958 አካባቢ ኢትዮ ጃዝ ሚለውን ከአሜሪካ ሀገር ከመጣ በኋላ የዛን ሀገር ኢንፍሉዌንስ የላቲን ኢንፍሉዌንስ የአሜሪካ ጃዝ ኢንፍሉዌንስ ከኢትዮጵያ ሙዚቃ ጋር አድርጎ ከ58 ከ60ዎቹ ጀምሮ የጀመረው ነገር ነው። እዚህ እሱንም በጣም በማመስገን የአሜሪካ ሙዚቃ ብቻ ሳይሆን ከሁሉም ከአፍሪካም ከጎረቤት ሀገሮቻችንም ከኤዥ እኔ ለሙዚቃ ድንበር አለው ይያላምኑ ከየትም ሀገር ያለው ሙዚቃ አንድ ላይ ተደብላልቆ አዲስ ነገር መፈለግ መጀመር አለብን። ሙዚቃ ድንበር አየለውም እንዳገር ሁሉንም ሰው አንድ የሚያደርገው ዩኒቨርሳል ቋንቋ ነው። ስለዚህ ከሁሉም ሀገር የኛንም ባህል ሳንለቅ የኛንም እየጠበቅን ከውጭ ኤክስፐሪመንት ያደረግን ብዙ ገና ብዙ መስራች ያረባለም ላይ እኛ ብቻ ሳይሆን ሁሉ ሙዚቀኛ ዓለም ላይ ያለ ምናልባት ሙዚቃ ዓለምን አንድ ሊያደርግ ይችላል። የሙዚቃ ካልቸር የሁሉ ባህል ያለውን ችግርና ሁሉ ፕሮብለም አንድ ላይ የሃይማኖት የዘር የሁሉ ልዩነቶችን በሙዚቃ ምናልባት ዓለም ዲካና እንዲሆናል ብዬ ተስፋለሁ።
ኮንሰርቱን ከልምምዱ ጀምሮ የተከታተሉት የዩኒቨርሲቲው የሙዚቃ ተማሪዎችም ስሜታቸውን አጋርተውኛል።
አንስ ገቢ ደውባለሁ የአራት ያመት ፒያኖ ሚጀር ተማሪ ነኝ።
ዛሬ እነዚህ ሙዚቀኞች በማየት ያጋጣሚ በመፈጠሩ አንተ የሙዚቃ ህይወት ውስጥ ምን ከጨመረው ነገር አለ? ምን ማለት ነው?
በጣም ኢንስፓየር አደረገ ማለት ነው። በጣም ያነሳሳ ማለት ነው። እርግጠኛ ነኝ ይሄ ስሜት ሁሉ ደግሞ
ወልድዬ ፈለጉ የአምስተኛ ዓመት የሙዚቃ ተማሪ ነው። አዘጋጆቹ የጃዝን ወር ለማክበር ትክክለኛውን ቦታ መርጠዋል ይላል።
ሙዚቃ በአገራችን በሰፊ ቦታዎች ይሰጣል በኮሌጆች ደረጃ። ነገር ግን አዲስ አበባን ጀምሮ ያው በዩኒቨርሲቲ አንድ እንትን አለ። ወሎ ላይ ግን ቦታዎቹ በራሱ ከቦታ ሰያየማቸው ጀምሮ ቅኝቶቹ አራቱን ቅኝቶች ባቴ፣ አምባሰል፣ ትዝታንቾ የሚሉት ቦታ የሚገኝበትና የነዚህ ጥንታዊ ዘፈን የሚጎረጎርበት ቦታ ስለሆነ ትክክለኛ ቦታው መርጧል ብያው አምናለሁ።
በአብዛኛው ጃዝ እንደምትጫወት የገለጸችው ወጣቷ ድምጻዊት ቸሊና የሽወንድም ተማሪዎቹንና የዩኒቨርሲቲውን ማህበረሰብ ካዝናኑት አንዷ ነበረች። ይሄኛው የሙዚቃ ዝግጅት ቀደም ሲል ከመታወቃቸው የተለየ ስሜት እንደፈጠረባት ትናገራለች።
በጣም ደስ የሚል ስሜት ነው ያለው።
በጣም የተለየ ነበር ግን አጫውተሽ?
Thank you.
የትኛው ሙዚቃ ነበር የተጫወተው አስታውሽልኝ?
Summertime. Jazz standard.
እንዴት ሞክሪው ነበር?
Okay. እሺ ግሬ ነው። Summertime. Child of living is easy. Fish are jumping now. And the curtains high. Your daddy's rich and your mama's good looking, babe. So hush, baby, baby, no, don't you cry.
ይህን ሰምተው ባይመሰጡ ነው የሚገርመው። እንግዲህ በየአመቱ የሚከበረው የጃዝ ወር ለዚህ ኮንሰርት ምክንያት ነው አሜሪካ ነገር የሚከበረው የጃዝ ወር እና በዚህ መንገድ መከበሩ በዚህ መንገድ መቀጠሉ ምን አስተዋጽኦ አለው ትያለሽ?
በጣም ትልቅ አስተዋጽኦ ነው ያለው። ምክንያቱም ብዙ ቀጥ የለንም ጃዝን አስመልክቶ ስፔሻሊ ሙዚቃ ውስጥ ማለት ነው። የሙዚቃውን ብዙም የተስፋፋ ነገር የለም እኛ ጋር በሙዚቃም ዙሪያ ግን ጃዝ ስፔሻሊ ብዙም እንትን የለውም። እና ለብዙ ጊዜ የሙዚቀኛ ሙዚቃው ነው የቆየው በተለይኛ ጋር።
የሙዚቀኛ ሙዚቃው ነው ስትይ
ማለት
አማርኛ አርግል አታርገው ለማለት ነው።
አብዛኛው ሙዚቀኛው ብቻ ነው የሚያውቀው እንጂ ወይም ደግሞ ሌላ ሀገር ቆይቶ የመጣ ሰው ወይ ዲያስፖራ ምናምን ካልሆነ በስተቀር እዚህ ሀገር እውቅና የለውም። በደንብ መታወቅና መደመጥ ያለበት አይነት ሙዚቃ ነው። ምክንያቱም ጃዝ ማለት የእንግሊዝኛ ሙዚቃ ማለት አይደለም፣ በሁሉም አይነት ቋንቋ መሰራት የሚችል የሙዚቃ ታይፕ ነው እንጂ ስፔሲፊክሊ የውጭ ሀገር እንትን አይደለም። ስለዚህ በጣም ትልቅ አስተዋጽኦ አለው እንደዚህ መጀመሩ።
አንቺ ጃዝ ብቻ ነው የምትጫወቺው?
አኖ ሁሉንም ሙዚቃ እጫወታለሁ።
በብዛት ግን
በብዛት የምጫወተው ጃዝ ነው።
የጃዞር በኢትዮጵያ መከበር ይህ የሙዚቃ ስልት ይበልጥ እንዲታወቅ የመወያያ ርዕስም እንዲሆን በር እየከፈተ ነው። ጃዝ እንግሊዝኛም አማርኛም መሆኑ የጋራ ቋንቋ እንደሚያደርገው ባለሙያዎች አምናሉ። ይህ ደግሞ የሁለቱን አገሮች የባህል ትስስር እንደሚያጠብቅ ግንኙነትን እንደሚያጠናክር የአሜሪካ ኤምባሲ ተስፋ አድርጓል። ቼሊና በደሴ ዩኒቨርሲቲ በተጫወተችው የኤሚ ዋይን ሃውስ ሙዚቃ ለሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርና እንግዶቹን እናመሰግናለን።
በግድ ወሎ ሄዳለሁ ያለ ሌላ የሙዚቃ ስልት ትዛለኝ አዲሱ።
ወሎ መቼም ብዙዎቹ የኢትዮጵያ የሙዚቃ ቅኝቶች የከተሙበት አይደል? እንደ ጃዝ ሁሉ ዜማው ጠርቷቸው ይሆናላ።
ድሩ ጠራኝ እንደሚባለው
ይመስላል። መሰንቆ ክራሩን አፈቀኝ አይነት ለመሆኑ ግን የትኛው ስልት ይሆን?
ምንጩን ከጥቁር አሜሪካውያን ማህበረሰብ በቀደመው ክፍለ ዘመን መገባደጃ ጥቁር አሜሪካውያኑ የጉልበት ስራ በሚሰሩበት ወቅት በሚያንጎራጉሯቸው ዜማዎችና ኋላም ከአውሮፓ የፈለሱ አሜሪካውያን ዜማዎች ጋር ተዋህዶ መቀመም ልበለው የሚነገርለት ስልት ነው። አዲሱ
ልገምት
ሞክራ
ብሉዝ
ትክክል ብለሃል።
እና ብሉዝም ወሎ ዘለቀ ነው የምትለኝ?
በአየር ናይንቶ ባህር ተሻግሮ ከዜማዎቹ መንደር የገባ ይመስላል አዲሱ። በታደለ ሮባና ፈንታ በሌ ባቲና ብሉዝ
ግሩም።
ብዙ ጊዜ የምንመርጠውን ያን ዜማ ታዲያን ጋብ
እንዴታ
labal kunlanam paskduse inda sama hunna wo farga fiduse mit hata la cho afasad engis mente yakeng itoch batina blues
I'm zari anchu agarli ji kutal pa shamne na furanji itu pawin na tlo kalamish kalame min chungan de bahar tumshe nadame bayat kidmayate bade kha go joy zoro mat pyabete tir tirai kwash pe to pyawe inate mare thabi ko fari kenyal chapte mare thabi ko fari kenyal chapte mare thabi ko fari tararakam mi fasawunze aha mitu kagarenulla kasiya beluze tanlam bala gabasbu nambai phala rekicham lahoi tumsesh walala wanke masuji edim shepa etma
አርማጮችን በተከታተሉት ዘወትር ሁድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራም
አዘጋጅና አቅራቢዎች አሉላ ከበደና
አዲስ አበባ ነን። አሁን ወደ አዲስ አበባ ነን የምናቀናው።
የንጉስ ያክሊሉ መስኮት
ከፈተ።
ካሳ ተሰማ ይባላል። የሶስት ሙያዎች ባለቤት ነው። ክራር ይደረድራል ያንጎራጉራል በል ሲለው ክራሩን ሰባብሮ ጥሎ ቧንቧ ይሰራል። ይወዳደቀ ክራሩን አንስቶ ነፍስ ከዘራበት በኋላ ደግሞ እንደገና ለማለባብሩ ወጣት ይዞ በሙሉ ያለ ይጫወት ነበር። እና ታዲያ ለዛሬ የመረጥኩት ርዕስ ባቡሩም ሰገረ ስልኩም ተናገረ ምን ይልክ ነብይ ነህ ልብ የተረጠረ የሚለው ነው። ባቡር ሀገራችን ውስጥ ገብቶ አገልግሎት መስጠት ከጀመረ ከመቶ አመት በላይ ተቆጠረ። ይሄ ልብ ይሏል። እስቲ ለዛሬው ታሪኩን ባጭሩ ላጫውታችሁ። ዳግማዊ አጤ ምኒልክ የሸዋ ንጉስ ሳሉ የባቡር ትራንስፖርት አገልግሎት ኢትዮጵያ ውስጥ ለማስጀመር የበላያቸውን በወቅቱ የኢትዮጵያ ንጉሰ ነገስት የነበሩትን አጤ ዮሐንስን ጠየቁ። ንጉሰ ነገስት አጤ ዮሐንስም ከመኳንንቶቻቸው ጋር ከመከሩ በኋላ ምኒልክ ከግዛታቸው ከሸዋ ውጪ የባቡር መስመር ሐዲድ መዘርጋት እንደማይችሉ ተነገራቸው። የሐዲዱ መስመር ሸዋ ውስጥ ብቻ ቢዘረጋ ምንም ጥቅም እንደሌለው የተረዱት ምኒልክ ሐሳባቸውን ለጊዜውም ቢሆን አዘገዩት። በኋላ ግን በ1882 ዓመተ ምህረት ንጉሰ ነገስት ተብለው በኢትዮጵያ ሙሉ ስልጣን ካገኙ በኋላ ሐሳቡን እንደገና አንቀሳቀሱት እያለ አጤ ምኒልክ በተሰኘው መጽሐፉ የሚያጫውተን ጳውሎስ ኞኞ ነው። ለድንቅ ትረካው ምስጋና ይግባውና በጊዜው ኢጣሊያ ኢትዮጵያን የመውረር ህልም ስለነበራት የባቡሩን መስመር የምትዘረጋው ፈረንሳይ ከኢትዮጵያ ጋራ እንዳትስማማ እንዳትተባበር አስጠነቀቀች። ምኒልክ የፈረንሳይንና የእንግሊዝን ዱለታ በማክሸፍ ኢጣሊያን አድዋ ላይ ድል ካደረጉና ካንበረከኩ በኋላ እንግሊዞችና ፈረንሳዮች ተደናገጡ። ምኒልክም ዘና ብለው ታዲያስ የሚል ጥያቄ አቀረቡ። የባቡሩ መስመር ከጅቡቲ ኢትዮጵያ እንዲዘረጋ የፈረንሳይ መንግስት ተስማማ። እንግሊዞች ግን አሁንም ተቃወሙ። እንደገና ፈረንሳዮችም መልሰው ከነሱ ጋር ተባበሩና እምቢ አሉ። ንጉሱ ተቆጡ፣ ተናደዱ። የአድዋው ድል በሁለቱም ሀገሮች ይደገማል፣ ሀገሬ እንዳትሰለጥን ፈልገው አይደል ብለው ዛቱ። የምኒልክ ንግግር በአውሮፓ ጋዜጦች ታትሞ ወጣ። አድዋ ላይ የኢጣሊያን ሽንፈት የቀመሱት አውሮፓውያን ተደናገጡ። ምድር ራደች፣ ተንቀጠቀጠች። ፈረንሳይ ወዲያው እጇን ሰጠች። እንግሊዝም ትንሽ ቆየችና በዛው ጭጭ አለች። ሌላ ችግር ግን ተፈጠረ። ራስ መኮንንና እቴጌ ጣይቱ ሌሎች መሳፍንትና መኳንንትን ይዘው ሀሳቡን ተቃወሙ። ተቃውሟቸው ስልጣኔውን ሳይሆን በባቡር ዝርጋታ ሰበብ ፈረንሳይ ሀገራችንን እንዳትወር የሚል ነበር። ይህም አለፈና ታዲያ ጠረፍ ላይ ያሉ ኢትዮጵያውያን ደግሞ እኛስ የሀዲዱ መስመር ከተዘረጋ በባቡር መንገዱ መሰራት ሳቢያ በግመል መናገዳችን ሊቀር አይደለም ብለው ተቃወሙ። ይህ በዚህ እንዳለ ምስጦች ሌላ ተቃዋሚዎች ሆነው ተነሱ። ሀዲዱ ሲዘረጋ ብረቱ መሬት ላይ የሚያርፍበትን እንጨት እየበሉ አስቸገሩ። የቴክኒክ ሰው የሆነው ወዳጄ መንበረ ባንቴ ዋሉ እንዲህ ይላል።
ወንጆቹ ወደዚህ የላኩት እቃዎች ናቸው። በደንብ ጥናት ሳያደርጉ የላኩት እቃዎች ናቸው። እሳቸው አሁን ወይንም ፈረንጆቹን ያስቸገራቸው የላኩት ስሊፐር የሚባል ሀዲዱ የሚያርፍበት እንጨት ነው የተላከው። ያ እንጨት መሬት ላይ ሲሆን ደግሞ ምስጥ ያለበት አካባቢ ላይ እንጨቱ በምስጥ ይጎዳል። ስለዚህ እሳቸውም ያንን አይተው ለፈረንጆቹ ነግረው ሀዲዱ ስራ እንዳይቋረጥብኝ፣ ለዚህ ግን መፍትሄ ይፈልጉ ብለው አስጠንቅቀው ሄደዋል። ስለዚህ ከጊዜ በኋላ ፈረንጆቹ ያንን ጥናት አድርገው በእንጨቱ ምትክ የብረት ሀዲዱን የሚሸከመው ነገር ብረት እንዲሆን ወስነው ይኸው እስከ ዛሬ ድረስ ሀዲዱ ያገለግላል። ባቡሩም እስከ ተወሰነ አመት ድረስ እየተመላለሰ ይሰራበት ነበር።
ባለቤታቸውን እቴጌ ጣይቱን፣ ወዳጃቸውንና ወንድማቸውን ራስ መኮንንን፣ ዋና ጠላቶቻቸውን ኢጣሊያን፣ እንግሊዝንና ፈረንሳይን በጦርነትም በፖለቲካም በልመናውም በግዴታም ድል ያደረጉት ምኒልክ በምስጥ መሸነፋቸውን አመኑ። እናም ሀዲዱን ምስጥ በሌለበት ቦታ ደጋ ደጋውን አምጡልኝ ሲሉ የቴክኒክ አማካሪያቸው የነበረውን ኢልግን አማከሩት። ኢልግም ጃንሆይ፣ አዳል መሬት ውስጥ ምን ደጋ መሬት አለና ቢላቸው፣ ስማኝ ኢልግ፣ ሌላውን በጦርም በጉልበትም በማስፈራራትም አሸነፍኩት። ከውጭውም ከሀገሬም ሰው ተጣላሁ። ጅማ፣ ከፋ፣ በደቡብ ኢትዮጵያ ያለው ሕዝብ በጨለማ መቅረቱ ነው። በሙሉ ነጭ አባይ ድረስ ማለትም የከፋውም ንግድ እንዲሄድለት ብዬ እንጂ ለእኔማ የሸዋው ነጋዴ የሚሰጠኝ ይበቃኝ የለም። ኢልክ በሰው ያለውን ጨርሻለሁ፣ ከምስጥ ጋር ያለውን እናንተ ጨርሱ። የባቡሩ ስራ እንዳይቋረጥ አደራ ብያለሁ። አሉ ምኒልክ። ሁሉም ሆነ የባቡሩ ሐዲድ ስራ በ1890 ዓ.ም ተጀምሮ በ1893 ዓ.ም ተጠናቀቀ። ባቡሩ ከጅቡቲ ኢትዮጵያ ግዛት ደወሌ ለመድረስ 5 ሰዓት ፈጀበት። ምኒልክ ምስጥ አስቸገራቸው። በአሁኑ ጊዜ ደግሞ ከጅቡቲ ኢትዮጵያ እየተዘረጋ ያለውን የባቡር ሐዲድ የሚሰሩት ቻይናውያን እንደሆኑ እናውቃለን። በዚያን ሰሞን ሪፖርተር ጋዜጣ እንዳስነበበን ምኒልክን ምስጥ ሲያስቸግራቸው፣ ይሄ እኔ ነው ከመጽሐፍ የወሰድኩት፣ ቻይናውያንን ደግሞ ሙስና አስቸገራቸው። ወደ 22 ሚሊዮን ብር ከዛ ሐዲድ ስራ አካባቢ እንደጠፋ ነው የተነገረው። ለሁሉም እንግዲህ የዛሬ ዝግጅቴን በዚች አጭር ስንኝ ልቋጭ። በምዕተ ዓመቱ ጎዳና የምድር ባቡር ፈተና ትናንት ምስጥ ዛሬ ሙስና። አበቃው።
ንጉሴን ለዝግጅቱ እናመሰግናለን።
አድማጮች፣ አሁን የእናንተ መስኮት ነው ሰዓቱ።
ከጓሮዬ ዘራሁ የልሜን ፍሬጣ፣ ጎርፍ ወስዶብኝ ኖሮ ቡቃያውን ባጣ፣ ህልሜን በቅሎ አገኘሁ ከጎረቤት ማሳ።
ግን ጠውልጎ ነበር ባለማሳው ነቅሎት፣ ህልሜ ህልሙን ባይመስል የኔ ጣር መስሎት።
ሰላም አሉላና አዲሱ፣ ይች አጭር ግጥም የእናንተም ምርጫ ትሆናለች። ለፕሮግራማችሁ ትስማማና አንድ ቀን ታቀርቧት ይሆናል ብዬ አስባለሁ ያሉን አስቴር የተባሉ አድማጫችን ናቸው። ከፌስቡክ ያገኘኋት ያሏትን ግጥም አስቴር አድማጫችን ባደረሱን የኢሜይል መልእክታቸውን የገለጡት።
አስቴርን እናመሰግናለን። ታዲያ የገጣሚውን ስም መጥቀስ አይዘንጉ። የራዲዮ መጽሔት መልእክቶች በርካታ ናቸው። ከእነኚህ ውስጥ ቆየት ብለው ከደረሱን አንዱን እናክል ለዛሬ።
መልካም። የምንወዳቸውን ለምን እንወዳቸዋለን በሚል ባነሳችሁት ጥያቄ አንዲት ነገር ልልፈለግኩ ያለችን አድማጫችን ሰብለ ደምሴ ነች።
ጥያቄው በራሱ ተጣረሰብኝ ልበል። አንድም ፍቅር በባህሪው ምክንያት ፈላጊ ሳይሆን የጥላቻ ምክንያት አጥፊ ነውና፣
የምንወደውን የወደድነው በምክንያትና በመረጃ ተደግፈን ከሆነ የምክንያትና የመረጃ ውሱን ባህሪ ፍቅርን አንካሳ፣ ምክንያትና መረጃ የጠፋ ቀን ደግሞ አብሮ የሚጠፋ መናኛ ስሜት ያደርገዋልና።
ጥያቄው ከፍቅር ይልቅ የአብሮነት፣ የወዳጅነት፣ የቀረቤታ ምርጫዎቻችንን ለምን እናደርጋለን ወይም ለምን እንመርጣለን ቢሆን ምናልባት አብረናቸው ስንሆን ስለ ራሳችን እንዲሰማን የሚያደርጉን በጎ ስሜት፣ የሚሰጡን መነቃቃት፣ የሚሰማን ተስፋ ወዘተርፈ። ፍቅር ግን እውነት ከዚህ ሁሉ በላይ ነው። ፍቅር ሙሉ ትርጉሙን ያገኘው በዕለተ አርብ በቀራኒዮ ተራራ ላይ ነው። ምክንያት ሳይሻ ሰጥቶ መቀበል ሳያስብ፣ ተፈቃሪው ቢገባውም ቢገባውም ቢቀበለውም ቢተወውም ምቾት አልባ በሆነ ዙፋን ላይ የተዘረጋ ታላቅ ስሜት ነው እኮ ፍቅር።
የዚያን የእርቦርቦ የሲሶን ሲሶ እንኳ ያክል የተሰማን እንደው ያ ነው ፍቅር። ያን ፍቅር የኖረ ልብ የታደለ ነው።
ያፈቀረ ልብ ከሚጠብቀው ነገር ይልቅ የያዘው ነገር ጠሊቅ ነው። ነገ እንዲህ ሲሆን እንዲህ ስናደርግ ብሎ ለመመኘት ጊዜ የለውም። ዛሬ ላይ የሚሰማው የሙሉነት ስሜት ነገን ሳይሆን አሁን ላይ ሆኖ አሁንን ያስናፍቀዋልና።
ጊዜ የሚለካው በፍቅር ዋንጫ ነው። ዓመት ጭልጥ ብሎ ቢሄድ ዘመን ቢተካካ ዋንጫው ውስጥ የሞላው ፍቅር አይበርድም አይቀዘቅዝም።
ፍቅር የነፍስ ሙዚቃ ነው። ባለ ነፍሱ ካልሆነ ማንም የማይሰማው ድንቅ ቅንብር። እንዲህ ላለው ስሜት ጥሎሽ ወይም መታደል ካልሆነ ምክንያት ልሹለት ይከብዳል። የሚያውቅ ያውቀዋል ብለን እንለፈው።
በዚህ ፍቅር ውስጥ የሚኖሩ ነፍሳት የታደሉ ናቸው ስትል አስተያየቷን ደምድማለች አድማጫችን ሰብለ ደምሴ።
ሰብለን እናመሰግናለን።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም በመደወልም ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው። አሁን የቀረን
አሁን የመሰናበቻ ዜማ ነው።
ስለ እናት ከተዜሙት ዘፈኖች አንዱን እናከረ
እኛ ቸገር ነው እናት መኮንሽ ከማዘናስ ጀምሮ እስከ ማውለድሽ አቤት ማሜ አንቺ ቸገርትሽ
አስቴር አወቀን ለእናት ዘፈኗ እንደዚሁም ደግሞ ለአሉላና ለአዲሱም ለግብዣቸው አመሰግናለሁኝ። የማጠቃለያ ዜና ላሰማችሁ። የኬንያ መንግስት በሀገሪቱ ውስጥ የሚገኙ የስደተኞች መጠለያ ሰፈሮችን ለመዝጋት መወሰኑን አስታወቀ። ከሀገሪቱ የሀገር ግዛት ሚኒስቴር ከትናንት በስተያ አርብ የወጣ መግለጫ እንዳመለከተው የኬንያ መንግስት ለሀገሪቱ ጸጥታና መረጋጋት ሲል ይህንን እርምጃ ለመውሰድ መገደዱን አስታውቋል። በትልልቆቹ ዳዳብና ካኩማ የስደተኞች መጠለያ ሰፈሮች ውስጥ ከ600,000 በላይ ስደተኞች ያሉ ሲሆን ከመካከላቸው 30,000 የሚሆኑት ኢትዮጵያውያን መሆናቸው ይታወቃል። የጅቡቲ ፕሬዚደንት ኦማር ጌሌ ዛሬ ቃለ መሐላ ፈጽመው አራተኛ የስልጣን ዘመናቸውን ጀመሩ። በድጋሚ እንኳን አደረሳችሁ እናቶች። እናት ባትሆኑም ከእናት በላይ ሆናችሁ ለኖራችሁ ሁሉም ምስጋናና ክብር ይድረሳችሁ። መልካም የእናቶች ቀን። በቴክኒሻኑ ጀስትን ትዋይት ስም ሰናበታለሁኝ። ዜናውን ያሰማኋችሁ ሰለሞን አባተ ነኝ።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ5 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ አንድ ሰዓት ላይ በልዩ ዝግጅት፣ ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ
አቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.